ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 24 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን።
ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔን አዳነች ፍስሐዬ ነን።
ኢትዮጵያ ውስጥ በተከሰተው ድርቅ ከስድስት ሚሊዮን በላይ ሕፃናት ለምግብ እጥረት፣ ለበሽታና ለትምህርት መስተጓጎል ተጋልጠዋል።
ምንም የሚበላ ምግብ ስለሌለ ልጄ ታሟል።
ቦርቲ ሃዋስ ትባላለች። የሶስት ዓመት ልጇ በምግብ እጥረት በመጎዳቱ ታሞ ሆስፒታል ተኝቷል። በአብይ ርዕስ ዘገባ አለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሱዳን መንግስት የሀገሪቱ ዕለታዊ ጋዜጦች በተወሰኑ የፕሬስ ተቋማት ስር እንዲዋሃዱ በታለመው እቅድ ዙሪያ ለመነጋገር የተጠራ የጋዜጠኞች ስብሰባ እንዳይካሄድ ከለከለ ተብሎ የቀረበውን ውንጀላ አስተባብሏል። የአሜሪካ ድምፅ ዘጋቢ ጄምስ ባቲ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ከትናንትና በስቲያ ቅዳሜ በመንግስቱ እቅድ ዙሪያ ለመነጋገር የተዘጋጀውን ሲምፖዚየም የብሔራዊ ስለላና ጸጥታ አገልግሎት እንዳይካሄድ አድርጓል ተብሎ ነው የተወነጀለው። የማስታወቂያ ሚኒስትሩ አህመድ ቢላል እንደሚሉት በአሁኑ ወቅት የሀገሪቱ ጋዜጦች ያላቸው ስርጭት አነስተኛ በመሆኑ አንድ ላይ ተዋህደው ቢንቀሳቀሱ መንግስት ለሚያደርገው ድጋፍ ዋስትና ይሆናቸዋል በሚል ነው። በግድ ሳይሆን በውዴታ ነው ያልነው ብለዋል ሚኒስትሩ።
መንግስት እኮ ሀሳብ አቀረበላቸው እንጂ በግድ እንዲዋሃዱ የሚያስገድድ ሕግ የለም። በአሁኑ ጊዜ ያሉን ጋዜጦች ስርጭት ደግሞ በጣም አናሳ ነው። ግፋ ቢል 3 ወይም 4 ሺህ ቢሆን ነው። 30 ፍሬ የሚሸጡም አሉ። ስለዚህ አንድ ላይ ሰፋ ያለ ስርጭት ቢያገኙ ይጠቅማቸዋል። መንግስትም ብድር በመስጠት ሊረዳቸው ይችላል።
የቅዳሜውን ውይይት ያዘጋጁ የጋዜጠኞች ማህበራት እንደሚሉት ግን የሱዳን መንግስት የተባለውን መመሪያ ያመጣው በቅርቡ ስለተገደሉ ሁለት ተማሪዎች ጉዳይ ጋዜጠኞች እንዳይዘግቡ ብሔራዊ ስለላና ጸጥታ አገልግሎቶች መመሪያ መስጠታቸውን ተከትሎ ነው። በቅዳሜው ሲምፖዚየም ከተለያዩ ጋዜጦች፣ አሳታሚዎች፣ ዋና አዘጋጆችና ጋዜጠኞች የመንግስቱ እቅድ በጋዜጦቻቸው ላይ ስለሚያስከትለው አንደምታ ገለጻ እንዲያደርጉ ተጋብዘው ነበር።
አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድን ባለፈው ወር ጋምቢያ ውስጥ የታሰሩት ተቃዋሚዎች የህሊና እስረኞች ናቸው ብሏል። ተቃዋሚዎቹ በፕሬዚደንት ያህያ መንግስት የታሰሩት በሀገሪቱ ህገ መንግስት በተፈቀደው መሰረት የፖለቲካ አመለካከታቸውን ስለገለጹ በመሆኑ ከእስር መፈታት አለባቸው ሲል ጠይቋል። የዛምቢያ ባለሥልጣኖች ባለፈው ሳምንት ማብቂያ ላይ ባለፈው ወር የታሰሩትን 38 ሰዎች የተባበረው ዲሞክራሲያዊ ፓርቲ የሚባለውን አንጋፋ መሪ ድርጅት ኡሳኑ ደርቦን ጨምሮ ሴራ በመጠንሰስ ከሷቸዋል። ሶሎ ሳንደርግ የሚባሉ የተባበረው ዲሞክራሲያዊ ባለሥልጣን እስር ቤት ውስጥ መሞታቸውን በመቃወምና የፖለቲካ ለውጦች እንዲደረጉ በመጠየቅ የተቃውሞ ሰልፍ ባካሄዱበት ወቅት ህገወጥ ስብሰባ በማድረግ ሁከት በመፍጠርና ለግጭት በማነሳሳት ተግባር ተከሰው ነበር።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በጄኔቫ ያካሄዱትን አስቸኳይ ጉብኝት አገባደዋል። ዩናይትድ ስቴትስና አጋሮቿ በሶሪያ በመካሄድ ላይ ያለውን ውጊያ ለማቆም በተለያዩ ሀሳቦች ላይ እየተወያዩ ነው ብለዋል። ትልቋን ከተማ አሌፖን ጨምሮ በሶሪያ የተኩስ ማቆም ስምምነት እንዲመለስ መግባባት ላይ ለመድረስ እንደተቃረቡ ቀደም ሲል ገልጸዋል። አሌፖ በሚወርደው የአየር ድብደባ ምክንያት የሚሞቱት ሰዎች ቁጥር እየበዛ መሄድ ዛሬም ቀጥሏል። ዩናይትድ ስቴትስና ሩሲያ ተባብረው የሸመገሉት የተኩስ ማቆም ስምምነት እንዲመለስ ሙሉ በሙሉ እንዳይፈርስ ለመጣር ኬሪ ዛሬ ከሳውዲ አረቢያው አቻቸው ጋር በጀኔቫ ተገናኝተው ተነጋግረዋል። የሶሪያ ኃይሎች አሌፖን በአየር እየደበደቡ በመሆናቸው በሲቪሎች ላይ ከባድ ጉዳት እየደረሰ ነው። የዩናይትድ ስቴትስ ባለሥልጣኖች ተኩስ እንዲቆም ከተፈለገ የሩሲያን ትብብር ወሳኝ አድርገው ያያሉ። ሩሲያ የሶሪያ መንግስት አሌፖን መደብደቡን እንዲያቆም እንድትመክረው ይፈልጋሉ። ሩሲያ ግን የሶሪያ መንግስት የሚያካሄደው ጸረ አሸባሪዎች ጥቃት ነው በማለት ጥሪውን አልተቀበለችም።
45ኛው የዩናይትድ ስቴትስ ፕሬዚደንት ለመሆን እየተፎካከሩ ያሉት ዶናልድ ትራምፕ ቻይና ሀገራችንን መበዝበዝ እንድትቀጥል መፍቀድ የለብንም ብለዋል። አሜሪካ ከዓለም ጋር ያላትን ግንኙነት እንደሚለውጡም በምረጡኝ ዘመቻቸው ወቅት ሲገልጹ ቆይተዋል። በዩናይትድ ስቴትስና በቻይና መካከል ያለው የንግድ ግንኙነት ቻይናን በበለጠ እንደሚጠቅም አድርገው ሲያቀርቡም ተሰምተዋል። የማስተካከል ብቃት እንዳላቸው በመግለጽም የሚያጋድለውን ሚዛን አጠፋዋለሁ ብለዋል።
በከፍተኛ ምስጢራዊነት የሚታወቀው የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ስለ ዋናው አሸባሪ ቢን ላዲን አገዳደል ትላንት በዝርዝር በትዊተር ይፋ አድርጓል። በብዙ ሺህ የሚቆጠሩ ድርጊቱን የሚደግፉና የሚነቅፉ ሰዎች ደግሞ በትዊተርና በላይክስ ምላሽ ሰጥተዋል። አሸባሪው የአልቃይዳ መሪ ቢን ላዲን ፕሬዚደንት ኦባማ ባጸደቁት እርምጃ የተገደለው እንደ አውሮፓ አቆጣጠር ግንቦት 2011 ዓ.ም ነበር። ከአምስት ዓመታት በፊት ማለት ነው። ልዩ ኃይሎቹ ፓኪስታን ውስጥ በነበረው የቢን ላዲን መኖሪያ ቤት ለመድረስ ሄሊኮፕተሮችን ተጠቅመዋል። አስከሬኑ ባህር ውስጥ ተጥሏል። ትዊተር ከተጀመረ 10 ዓመታት ያለፈው ቢሆንም የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ትዊተርን መጠቀም የጀመረው ከሁለት ዓመታት በፊት ነው። ሲአይኤ የሚያወጣቸው 1600 የሚሆኑት ትዊቶች ስለ ታሪኩ በግዳጅ ላይ እንዳሉ ስለተገደሉ ሰላዮች ወይም የባለሥልጣኖች ንግግር ነበር። ይሁንና ቢንላዲን ከተገደለ አምስተኛ ዓመቱን በያዘበት በሆነ ወቅት ስለ ቢንላዲን አገዳደል 1.3 ሚሊዮን ለሚሆኑት ተከታዮቹ በቀጥታ ትዊት እንደሚያደርግ አስታውቋል።
አዶኒያ የምትባለው የዩናይትድ ስቴትስ የመዝናኛና የጉብኝት መርከብ በብዙ አስርት ዓመታት ውስጥ ለመጀመሪያ ጊዜ ኩባ ዋና ከተማ ሀቫና በሁለቱ አገሮች ግንኙነት ገብታ በሁለቱ አገሮች ግንኙነት መሻሻል ላይ ሌላ ምዕራፍ ከፍታለች። 700 ሰዎችን ያሳፈረችው አዶኒያ ትናንት እሁድ ነበር ከማያሚ ወደብ የተነሳችው። የታሪክ መስራት አካል መሆንና ለሁሉም አዎንታዊ ለሆነ መጻኢ ዕድል መዘጋጀት አንድ ኩባንያ ሊያገኝ ከሚችላቸው ታላላቅ ክብሮች አንዱ ነው ሲሉ የመርከቢቱ የዝውውር ኃላፊ አርኖልድ ዶናልድ አስገንዝበዋል። አዶኒያ በወር ሁለት ጊዜ ወደ አቫና ልትመላለስ ነው። በዩናይትድ ስቴትስና በኩባ መካከል የሚደረግ መደበኛ የአየር በረራም በያዝነው የአውሮፓውያኑ ዓመት ይጀመራል ተብሎ ይጠበቃል።
በመጨረሻም ትላንት ተከብሮ የዋለው መይደይ የሰራተኞች ቀን በዓለም ዙሪያ ላሉት ሰርቶ አደሮች ክብር የሚሰጥበት ቀን መሆኑ ይታወቃል። በዚህ ዓመት ቀኑ እሁድ ላይ ቢውልም የሰራተኞች መብት እንዲከበር የሚሰለፉትን ሰዎች ፍላጎት አላሰናከለም። ዩናይትድ ስቴትስ ውስጥ በብዙ ሺህ የሚቆጠሩ ሰዎች በተለያዩ የሀገሪቱ ክፍሎች የፈላሽ ሰዎችና የሰራተኞች መብቶች እንዲከበሩ በመጠየቅ ሰልፎች አካሂደዋል። የጥላቻ መንፈስ የታከለበት የምርጫ ዘመቻ ልፈፋ ያሉትን የተቃወሙ ሰዎችም አሉ። በሰሜን ምስራቅ የሀገሪቱ ክፍል በምትገኘው ሲያትል ከተማ የሜይደይ ሰልፍ ላይ የተነሳውን ረብሻ ለመበተን ፖሊሶች የበርበሬ መርጨት ዘዴ ተጠቅመዋል። 9 ሰዎች ታስረዋል። 5 ፖሊሶች በረብሻው እንደተጎዱ ባለሥልጣኖች ገልጸዋል። ሎስ አንጀለስ ከተማ ላይ አንዳንድ ሰልፈኞች የሜክሲኮ ባንዲራንና ትራምፕን አስወንግዱ የሚሉ መፈክሮች ይዘው ታይተዋል። ለፕሬዝዳንትነት በመወዳደር ላይ ያሉት ዶናልድ ትራምፕ ወደ ዩናይትድ ስቴትስ የሚደረገውን ፍልሰት ለማቆም በሜክሲኮና በዩናይትድ ስቴትስ መካከል አጥር መስራት እንደሚፈልጉ የሚታወቅ ነው።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 24 2008 ዓመተ ምህረት ምሽት ፕሮግራም ነው።
ከምርመራው ብንነሳ ሁሉም ቦታ ተዳስሷል ለማለት ይቻላል። በብዛት ደግሞ ወባማ የሆኑ አካባቢዎች ላይ ተበርቶ የተሻሉ ነገሮች እየተሰሩ ነው። የአጎበር ስርጭቱም የኬሚካል ርጭቱም በተሻለ መልኩ እየተሰራ ነው ያለው።
ወይዘሮ ማሚቱ ከፍ ያለው በኢትዮጵያ ጤና ጥበቃ ሚኒስቴር የስራ ኃላፊ ናቸው። በጤና ዝግጅት በስፋት ይመለሳሉ።
በመጽሔቱ ክፍለ ጊዜ ይቀርባሉ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ኢትዮጵያ ውስጥ በተከሰተው ድርቅ ከስድስት ሚሊዮን በላይ ሕፃናት ለምግብ እጥረት፣ ለበሽታና ለትምህርት መስተካከል ተጋልጠዋል። አዲስ አበባ የምትገኘው ሪፖርተራችን ማርት ቫንደር ቮልፍ በድርቁ ምክንያት የተጎዱና እየተሰጣቸው ባለው ሰብአዊ እርዳታ የሚኖሩ ሰዎች በሚኖሩበት መተሐር አካባቢ ተዘዋውራ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
በኢትዮጵያ በተከሰተው አስከፊ ድርቅ ምክንያት ወደ 10 ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ ይፈልጋል። ከነዚህ ውስጥም ህጻናት በከፍተኛ ሁኔታ በምግብ እጥረት ተጠቅተዋል። በርቲ ሃዋስ ትባላለች። የሶስት ዓመት ልጇ በምግብ እጥረት በመጎዳቱ ታሞ ሆስፒታል ተኝቷል።
ምንም የሚበላ ምግብ ስለሌለን ልጄ ታሟል።
ልጆች ትምህርት ቤት መሄድ አቁመዋል። ምክንያቱ ደግሞ ከብቶቻቸው በድርቁ ምክንያት ያለቁ ቤተሰቦቻቸውን እቤት ውለው ይረዳሉ። የኢትዮጵያ መንግስት በተለይ ከድርቁ ጋር በተያያዘ ለረሃብ የተጋለጡትን 6 ሚሊዮን ህጻናት ለመታደግ ረዴት ከሚሰጡ ድርጅቶች ጋር እየሰራ መሆኑን ይናገራል። የህጻናት መርጃ በጎ አድራጎት ድርጅት ሰራተኛ የሆነ ሳሙኤል ተፈራ ህጻናቱ በምግብ እጥረት ምክንያት ለበሽታ እንደሚጋለጡ ይናገራል።
ዲዩ ቱ ማልኒውትሪሽን ዲዩ ቱ ሃንገር
የተመጣጠነ ምግብ እጥረትና ረሃብ በሚከሰትበት ጊዜ የህፃናቱ የአእምሮ እድገት ይቀንሳል። የማሰብ ብቃታቸው ዝቅተኛ ይሆናል። እንዲሁም ለበሽታ ይጋለጣሉ።
እስካሁን ከ8 ሚሊዮን ዶላር በላይ ለአስቸኳይ የምግብ እርዳታ የሚሆን ገንዘብ ተገኝቷል። ነገር ግን የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት አሁንም 1.4 ቢሊዮን ዶላር ለዚህ ዓመት ያስፈልጋል ብለዋል። ይህ ገንዘብ የሚያስፈልገውም ምግብ ለማቅረብ ነው። አልኮ ቡልቱም ትባላለች። እርዳታ እየተቀበለች 6 ልጆቿን ትመግባለች። በድርቁ ምክንያት መንግስት ከሚሰጠን እርዳታ ውጪ ምንም የሚላስና የሚቀመስ ነገር አጥተናል። በቤታችን ውስጥም ምንም የለም። ልጆቻችንን የምናበላው ምንም ነገር የለንም። የምንጠጣው ውሃም የለንም። በኢትዮጵያ እንዲሁም በምስራቅና በደቡብ አፍሪካ አካባቢዎች በድርቁ ምክንያት አስቸኳይ የምግብ እርዳታ ይፈልጋሉ። እነዚህ ሀገራት ድርቁ የአየር ንብረት ለውጥ ባመጣው ኤልኒኖ የተከሰተ ነው ይላሉ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የኢትዮጵያ መንግስት ከጥቂት ወራት በፊት በታሰሩት የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር በቀለ ገርባና በሌሎችም ላይ የመሰረተው የአሸባሪነት ክስ የዩናይትድ ስቴትስ መንግስትን በጽኑ እንዳሳሰበው ከውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኬርቢ ቢሮ ይፋ የሆነው መግለጫ አመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰኔ 12 2003 ዓ.ም በኢትዮጵያ መንግስት ባለስልጣናት ስለታሰረው ውብሸት ታየም መግለጫ አውጥቷል። አዲሱ አበበ የመግለጫውን ይዘት ባጭሩ አቅርቦ በካሊፎርኒያ ስቴትስ ዩኒቨርሲቲ ሳን በርናርዲኖ የሕግና የፖለቲካ ሳይንስ ፕሮፌሰር ከሆኑት ከአለማየሁ ገብረ ማርያም ጋር ወደ አካሄደው ውይይት ይወስደናል።
የኢትዮጵያ መንግሥት ጋዜጠኞችን፣ የፖለቲካ ፓርቲ አባላትንና የመብት ተሟጋቾችን ለማሰር የሽብርተኛነት ሕጉን ከመጠቀም እንዲታቀብ በድጋሚ እናሳስባለን ያለው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ፣ ይህ አይነቱ አካሄድ ለዲሞክራሲያዊ ስርዓት መዳበር የሚያግዙ ነጻ ድምፆችን ከማበረታታት ይልቅ መሰናክል እንደሚሆን አመልክቷል። ዜጎች የሚያሰሟቸውን ተገቢ ጥያቄዎች በአግባቡ ለማስተናገድና ኦሮሚያ ውስጥ በተካሄዱ ሰላማዊ ሰልፎች ወቅት ለተፈጸሙ አመጾች የደህንነት አባላት ተጠያቂ መሆናቸውን የኢትዮጵያ መንግሥት ባለሥልጣናት በመቀበላቸው የሚመሰገኑ መሆናቸውን መግለጫው ጠቅሶ፣ ይሁንና ይላል፣ መንግሥቱ በዚህ ተቃውሞ ተሳትፈዋል የተባሉ ቁጥራቸው ያልታወቀ ሰዎችን ማሰር እንደቀጠለ፣ ለወከባው ተጠያቂ ናቸው የተባሉ የደህንነት አባላትንም በኃላፊነት እንዳላቀረበ አመልክቶ፣ ይህም ለዘላቂ መፍትሔ ዋስትና የሚሰጥና የሚያስተማምን አይደለም ብሏል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በኢትዮጵያ መንግሥት ባለሥልጣናት ስለታሰረው ውብሸት ታየ መግለጫ አውጥቷል። ውብሸት በተከለከለው ሀዳር በተባለ ሳምንታዊ ጋዜጣ ላይ መጻፉን ቀጥሎ እንደ አውሮፓ አቆጣጠር ጥር 19 2012 በሽብርተኛነት እንዲሁም ከሽብርተኞች ገንዘብ ይቀበላል በሚል ክስ የ14 ዓመታት እስር ተበይኖበት በዝዋይ ማረሚያ ቤት ይገኛል። ውብሸት ታዬ በአሁን ወቅት የጤንነቱ ጉዳይ አስጊ ሁኔታ ላይ እንደሆነ ያመለከተው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ የኢትዮጵያ መንግስት ውብሸትን እንዲለቅ አበረታቶ የሽብር ህጉንም በነጻ ሐሳብን ለመግለጽ እንቅፋት እንዳይሆንና የጋዜጠኞችን ስራ ለማጣጣል እንዳይጠቀምበት ጥሪ እናቀርባለን ብሏል። መግለጫው እንዲህ ነው ባጭሩ። እንግዲህ ፕሮፌሰር አለማየሁ በቅድሚያ ስለ ትብብሩ አመሰግናለሁ። እስቲ ቀደም ሲል ባነበብኩት የዩናይትድ ስቴትስ መግለጫ ላይ የሚሉት ካለ ከዛ ልጀምር።
እሺ እሺ፣ አመሰግናለሁ አቶ አዲሱ። ይሄ አሳስቦናል የሚባል የአሜሪካን መንግስት አነጋገር ዘይቤ አይገባኝም። ሁልጊዜ ህወሓት ማለት ነው ሰብአዊ መብቶችን በኃይል ሲረግጥ፣ ግድያ ሲፈጽም፣ ምርጫ ሲሰርቅ፣ ያለ አግባብ ሲያስር፣ ፍርደ ገምድል ዳኝነት ሲሰጥ፣ ፖለቲካ መሪዎችን፣ ፓርቲዎችን ሲያዋክብ፣ ሁልጊዜ የአሜሪካን መንግስት እየተነሳ አሳስቦናል፣ በጣም አሳስቦናል፣ እንዲሁም በጥልቅ አሳስቦናል እያለ ከአንገት በላይ አነጋገር ብዬ ነው የምመለከተው። ምክንያቱም ይሄ አዲስ ነገር አይደለም። አንተም ጠቅሰዋል። ላለፉት 10 ዓመታት ውስጥ በተለይም ከ2005 በአውሮፓ አቆጣጠር ምርጫ ጊዜ ጀምሮ በሚደረጉት ሰብአዊ መብት ረገጣዎች ላይ ሁልጊዜ የአሜሪካን መንግስት የሚጠቀማት ቃል አለች፣ አሳስቦናል፣ አሳስቦናል። ምን ማለት ነው አሳስቦናል? ራሳቸውን ህሊና ለመደለል ነው ወይንስ የኢትዮጵያ ህዝብ ለመደለል ነው? ምን ምልክት ለመስጠት ነው የዚህ አይነት አነጋገር? ሁልጊዜ አሳስቦናል፣ አሳስቦናል።
ከዚያ ውጭ የዩናይትድ ስቴትስ መንግስት ምን ሊያደርግ ይችላል?
እንደ ብዙ ነገር ሊያደርግ ይችላል። ለምሳሌ የሚሰጠውን ድጎማ በየአመቱ፣ በዛ ላይ የሰብአዊ መብትን ካልጠበቃችሁ፣ ካላከበራችሁ ከድጎማ ላይ ቆረጣል ቢል የእነሱን ተሳሰባቸውንም ምናልባት ሊያነቃቃው ይችላል። እነሱ እኮ ምንድን ነው ካሁን የሚጠብቁት? ምንም አደረግን ምንም እንደማያደርጉ እናውቃለን። ምክንያቱም በሌላ ነገር ጥቅማቸውን ስለምንጠብቅላቸው ምንም አያደርጉም ነው። ስለዚህ እኔ በስልጣን ላይ ላሉ ሰዎች ነግሬያለሁ፣ አሳስቦናል አትበሉ። የምታደርጉት ነገር ካለ አድርጉ። እየተረጋገመ አሳስቦናል ማለት እንደ መሳለቅና ምንም ነገር ደግሞ ለማድረግ እንዳልተዘጋጃችሁ የሚጠቁም አይነት አነጋገር ነው ብዬ ደጋግሜ ገልጻለሁ። ስለዚህ
ከዛ ባለፈ ግን ይቅርታ አቋረጥኩት እንጂ የዩናይትድ ስቴትስ መንግስት በተለይ ውጭ ጉዳይ መስሪያ ቤቱ በየአመቱ በሚያወጣው የሰብአዊ መብት ሪፖርት ላይ ማንኛውንም ህገወጥ ድርጊት የተፈጸመው ሳያልፍ እንዲሁ ልክ አይደላችሁም እያለ ይሄዳል እና ከዛ በጠነከረ መንገድ በአንድ መንግስት ወይም በአንድ ሉዓላዊ ሀገር ላይ ባለ መንግስት ላይ እንግዲህ ምን ማድረግ እንደሚችል ቀደም ሲል የጠቀሱትም ምናልባት ማዕቀብ ካልሆነ በስተቀር በጉልህ ወይም በተጨባጭ ሊደረግ የሚችል ነገር መኖሩን ምንድን ነው ለማለት ነው።
እንግዲህ በዲፕሎማሲ ብዙ ነገር ሊያደርጉ ይችላሉ። በመሀላቸው ያሉ ብዙ ግንኙነቶች አሉ፣ እነዛ ላይ ተጽዕኖ ማድረግ ይችላሉ። ዋናው ነገር ምንድን ነው? ፍላጎቱ አለ እና ደግሞ የፖለቲካል ዊል ወይንም የፖለቲካው አስተሳሰብ እና ጥንካሬው በአሜሪካ መንግስት አለ ወይ ነው እንጂ እነሱ ከፈለጉ ብዙ ዘዴ አላቸው። ምክንያቱም በሌላው ሀገር ላይ የሚጠቀሙት ነው። በኢራን ላይ ለምሳሌ ብዙ የሚጠቀሙት ነገር አለ። በሌላም ሀገር ሰብአዊ መብት የሚረገጡበት ቦታ ማድረግ የሚፈልጉትን ከፈለጉ እነሱ የሚያደርጉትን አያጡም ማለት ነው። ለምሳሌ በአሜሪካን ምክር ቤት ውስጥ አንዳንድ ህግጋት ሊወጡ ይህንን በተመለከተ በምክር ቤቱ የተነሱ ሀሳቦች አሉ። እነዚህን ከመደምሰስ እነሱን ደግሞ ቢደግፉ ህጋዊ በሆነ መንገድ ደግሞ ምክር ቤቱ የፈቀደውና ምክር ቤቱ ይደረግ ብሎ በኢትዮጵያ ውስጥ ስለ ሰብአዊ መብት አጠባበቅ ይደረግ የሚለውን ነገር ወደፊት መግፋት ይቻላል። ስለዚህ በኤግዜኪቲቭ ወይንም በስራ አስፈጻሚው በኩል ማድረግ ያልፈለጉት ነገር ካለ በምክር ቤቱ የሚሰጠውን ደግሞ እንዲወድቅና እንዲከሽፍ አለማድረግ ራሱ በቂ ነው። ህጉን ተከትለው መስራት ይችላሉ ማለት ነው። ብዙ ሀሳቦች ቀርበዋል እነዚህ ላይ።
እሺ፣ ዛሬ ባወጡት በእርስዎ ጽሁፍ ላይ እንግዲህ የበቀለ ገርባ ክስ በህዝባዊ ወያኔ ፍርድ ቤት የሚል ርዕስ የሰጡት ጽሁፍ አለ። በዛ ላይ ከዚህ ከዩናይትድ ስቴትስ መግለጫ በተለየ እርስዎ ሊያንጸባርቁ የሞከሩት ምንድን ነው?
ዋናው እኔ የክሱን ስርዓት የተመለከትኩት ምንድን ነው፣ ኦሮሞ ፌዴራሊስት ኮንግረስ እና አቶ በቀለ ገርባ እና ሌላም ተከሳሾችን አብሮ አድርጎ ኦግነግ ናቸው ብለው ጥላሸት ለመቀባት ነው። ግን በተለይ በአቶ በቀለ ገርባ ላይ የቀረበው ክስ ምንድን ነው? በአሁኑ ባለፈው ሐምሌ ከተፈቱ በኋላ ወደ አሜሪካ ሄደው ከኦነግ ድርጅት አባሎች ጋር ተገናኝተው ወደ ሀገር ሲመለሱ የአሸባሪ ተልዕኮ ከኦነግ ይዘው መጥተው ከሌላ ተባባሪዎቻቸው ጋር ሆነው በየከተማውና በየአቅጣጫው እየዞሩ አሸባሪ ስራ እንዲሰራና እንዲሆን እየጎተኮቱ መምሪያ እየሰጡ የህዝብ ህይወትና የንብረት እንዲጠፋ ሰርተዋል የሚባል ነገር ነው። ይሄ ግን ራሱ አሸባሪ ህግ፣ የአሸባሪ መቆጣጠሪያ የተባለው ህግ በዩኤስ ስቴት ዲፓርትመንት፣ በዓለም ባንክ፣ በሂውማን ራይትስ ዋች፣ በተባበሩ መንግስታት ተገምግሞ የፖለቲካ መሳሪያ መሆኑ ተረጋግጧል። ማናቸውም ሰው ግለሰብም ሆነ ድርጅት ዘዋትን የሚቃወም ካለ የሚነቅፍ ወይንም እነሱን የሚያስከፋ አነጋገር የሚናገር በሙሉ አሸባሪ የተባለ እነሱ ራሳቸው እየፈቱ በራሳቸው ዳኞች በፖለቲካ እያስመሯቸው ውጤት እንዲያመጡ የሚያደርጉበት ህግ ነው እንጂ እውነት ይሄ ፍትሐዊና ዳኝነትን የተከተለ ህግ አይደለም ብለው በዓለም ላይ በገሃድ የታወቀ ነው። ስለዚህ የመብት መግፈፊያና እነሱ ወንጀል የሚፈጽሙበትን ህግ ለራሳቸው መከላከያና እነሱን የሚቃወሙን ሰው መቆጣጠሪያና መደምሰሻ የሚያደርጉት ህግ ነው እንጂ የእውነት ህግ ነው ተብሎ የሚጠበቅ አይደለም።
አንድ ግን በኢትዮጵያ መንግስት በኩል የተገለጠ ዜጎች የሚያሰሟቸውን ተገቢ ጥያቄዎች በአግባቡ እናስተናግዳለን ብለዋል የኢትዮጵያ መንግስት ባለስልጣናት። እንዲሁም ደግሞ አሜሪካም ይህንኑ ጠቅሷል። ነገር ግን ከህግ ውጪ ተደረጉ የሚሉትን ነገር በሚሉት ጉዳይ ላይ ደግሞ ተጠያቂ አድርገው ሰዎችን ማሰራቸው እንደ ወንጀል እንደ ጥፋት ለምን ይወሰዳል የሚሉ ሰዎች አሉ።
ዋናው ኮሱ ነው። እነዚህ ለምሳሌ ክሱን አብጠርጥረ ብትመለከተው እነዚህ ሰዎች ምን አደረጉ የሚለውን ዝም ብለው በዚህ አካባቢ ሄደው እንደዚህ ተናግረው ሰውን ረብሸዋል ወይንም በየከተማው እየዞሩ የአሸባሪ አይነት ጉትጎታ አድርገዋል፣ እንደዚህ አድርገዋል ነው እንጂ በዚህ ቦታ በዚህ ቀን በዚህ ሰዓት በዚህ ደቂቃ እገሌ እገሌ የተባለውን ሰው ከእገሌ እገሌ ጋር አድርገው በዚህ ቦታ ተገኝተው ይህን አድርገዋል የሚል ነገር የለም ክሱ ላይ። ይሄ ደግሞ አዲስ አይደለም። ሁሉንም ከአሁንም በፊት የተደረጉትን ክሶች ቃላቸውን መርምረ ብትመለከት ይህንን ነው የምታገኝ። ስም መቀየር ብቻ ነው። ሰው ይታሰራል፣ ከዛ በኋላ ማስረጃ ፍለጋ ይሄዳል። ምን አይነት ህግ እንደሆነ እኔ በዓለም ላይ አይቻላል።
ፕሮፌሰር አለማየሁ ገብረ ማርያም ስለ ትብብሩ አመሰግናለሁ። ለዛሬ
እኔም አመሰግናለሁ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ኬንያ ዋና ከተማ ናይሮቢ ውስጥ አንድ የመኖሪያ ሕንፃ ተደርምሶ የ20 ሰው ሕይወት መጥፋቱ ተገልጿል። በዚሁ ከትናንት በስቲያ ቅዳሜ በደረሰው አደጋ 73 ሰዎች እስካሁን የደረሱበት አልታወቀም። የኬንያ ፕሬዚደንት ኡሁሩ ኬንያታ ከትናንት በስቲያ የአደጋውን ቦታ ሲጎበኙ የሕንፃው ባለቤት በቁጥጥር ስር እንዲውል ትዕዛዝ የሰጡ ሲሆን የናይሮቢ ገዢ ኢቫንስ ኬዴሮ ደግሞ ለጠፋው ሕይወት ሰበቡ ስር የሰደደ ሙስና ነው ብለዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
ፖሊስና የአደጋ ጊዜ ሰራተኞች እስካሁን የደረሱበት ያልታወቀውን ሰዎች ለመታደግ ፍርስራሹን በማሰስ ላይ ናቸው። በአደጋው ከባድ ጉዳት የደረሰባቸው 12 ሰዎችም በኬንያታ ሆስፒታል ሕክምና እያገኙ ናቸው። የአደጋው መንስኤ ናይሮቢ ላይ የጣለው ከባድ ዝናብ ሲሆን በተለይ ደግሞ ለሕንፃው መፍረስ ምክንያት እንደሆነ የተነገረው አጠገቡ ያለ ወንዝ መሙላቱ ነው። ከዚህም በተጨማሪ ሰሞኑን ከተማይቱ ላይ እየጣለ ያለው ከባድ ዝናብ የከተማይቱን አውራ መንገዶችን በመዝጋት በዕለት ከዕለት እንቅስቃሴዋ ላይም ጫና አሳድረዋል። የፈረሰው ባለ 7 ፎቅ የመኖሪያ ሕንፃ ሲሆን የሕንፃው ጥራት ደረጃ ዝቅተኛ መሆንም ለአደጋው ምክንያት ነው ተብሏል። የናይሮቢ አስተዳደርም ይህ አደጋ ከትናንት በስቲያ ቅዳሜ ከደረሰ በኋላ ከተማይቱ ውስጥ ባሉ ደረጃቸውን ያልጠበቁ ቤቶች ውስጥ የሚኖሩ ግለሰቦች የጥንቃቄ እርምጃ እንዲወስዱ አሳስበዋል። ደረጃዎችን የማይመጥኑ የመኖሪያ ሕንፃዎችን በንብረትነት የያዙ ባለሀብቶችንም ሕግ ፊት እንደሚያቀርብ አሳውቀዋል። የናይሮቢ ከተማ ገዢ ኢቫንስ ኪዴሮ በአደጋው ቦታ ተገኝቶ እየተካሄደ ያለውን የነፍስ አድን ስራ ከተመለከቱ በኋላ ባደረጉት ንግግር ሕንፃው በተደረመሰበት አካባቢ የሚኖሩትን ሰዎች ወደ ሌላ ቦታ እንደሚያዛውራቸው አሳውቀዋል። ባለፈው ዓመት ጥር ውስጥም የአሁኑ አደጋ በደረሰበት አካባቢ የነበረ ባለ 6 ፎቅ የመኖሪያ ሕንፃ ተደርምሶ 2 ሰዎች የሞቱ ሲሆን በወቅቱ የናይሮቢ ከተማ አስተዳደር የሕንፃውን ባለቤት ሕግ ፊት ለማቅረብ ቢጥርም ሙስናና ሌሎች እንቅፋቶች ግለሰቡን እንዳንፋረድ አድርጎናል ሲሉ የከተማይቱ ገዢ ሚስተር ኪዴሮ በስወት አሰምቷል።
One is that title deeds have been given, even of riverbeds. So when you are going to bring that...
ባለሀብቶች ወንዝ ዳርም ላይ ሕንፃ እንዲገነቡ ፈቃድ ይሰጣቸዋል። እኛ በወንዝ ዳር ሊገነባ ያለውን ግንባታ ለማስቆም ስንሞክር ይቀድሙንና ፍርድ ቤት ሄደው ፈቃዳቸውን ያስለቅቃሉ። ይሄ አንዱ ምክንያት ነው። ሁለተኛው ደግሞ ሙስና ነው። አሁን ግን በሚወሰደው እርምጃ ላይ ጣልቃ ለመግባት የሚመጣው ዋጋ ያገኛል።
ከትናንት በስቲያ ቅዳሜም የአገሪቱ ፕሬዚዳንት ኡሁሩ ኬንያታ ቦታውን በጎበኙበት ወቅት የሕንፃው ባለቤት በፍጥነት በቁጥጥር ስር እንዲውል አዘው የነበሩ ሲሆን ሳሙኤል ካማው የሚባሉ ተፈላጊው ባለሀብት እርሳቸው በሚያዙት ፖሊስ ጣቢያ ቀርበው እጅ መስጠታቸውን በናይሮቢ ስታሪ አካባቢ ፖሊስ አዛዥ የሆኑት ኦፊሰር አሊስ ኪሜሊ አስታውቋል። የኬንያ ሚትሮሎጂ መስሪያ ቤት እንደሚለው ዝናቡ በዋና ከተማይቱ ናይሮቢና በአካባቢው አመጣሉን ይቀጥላል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞን። ከምሽቱ 3 ሰዓት ከ25 ደቂቃ ሆነ አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ማክሰኞ ሚያዝያ 24 ከቀኑ 8 ሰዓት ከ25 ደቂቃ ነው። ፕሮግራሙን እየመራች ያለችው ብርሃን ኃይሉ ነች። ቴክኒሺያኑ ኦድሬስ ሬጅስ ነው።
አስተናጋጆቻችሁ ናዳኔ ፍሳዬና
እኔም ሰሎሞን አባተንን። በነገራችን ላይ ማክሰኞ ብዬ ከሆነ ይቅርታ፣ ሰኞ ሚያዝያ 24 ነው። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሄሎ ቪኦኤዎች፣ ስለ ጋምቤላ ወገኖቻችን ስለተጨፈጨፉ ጥያቄ ለመጠየቅ ነው። እሱም እናንተ የመንግስትን ባለስልጣኖች የመጠየቁ አክሰስ እናንተ ብቻ ስለሆነ ያላችሁ ለጊዜው፣ በአገሪቷ ውስጥ ሁለት አስተዳደር አለ ወይ? እኔ በሄድኩባቸው ትግራይ ውስጥ በሚገኙ የስደተኛ ካምፕ ፖሊስ ጣቢያ ተቋቁሞ በየስደተኛ ካምፖቹ ፖሊስ ተመድቦላቸው በአካባቢያቸው ባለው ቅርብ ወረዳ ስር እየተዳደሩ ያገለግላሉ። ባጀታቸው በዩኒክሲያር ይሸፈናል። በጋምቤላ ግን የተለየ ሁኔታ ነው አሁን የምሰማ ያለው። እኔ በምዕራብ ትግራይ በሽመልባ ማአይኒ የሚባለው የድሮ ጎንደር ክፍለ ሀገር አሁን ወደ ትግራይ የተከለለው በማይጸብሪ በሚገኘው አዲሃሮች በሚባል ካምፖች አይቻለው። በሁሉም ቦታ ፖሊስ ተመድቦ ፖሊስ ጣቢያ ተደርጎለት ይተዳደራል። የጋምቤላው የስደተኛ ጣቢያ ፖሊስ እንዴት አልተመደበም? ለጥበቃ ባጀት ከዩኤንኤችሲአር እንደሚወስዱ አውቃለሁ። ያ ባጀትስ ዩኤንኤችሲአር የት እንደሚያውሉት አይጠይቃቸውም ወይ? ዩኤንኤችሲአርስ ፕሮቴክሽን ፕሮግራሙ እንዴት ነው ኮንትሮል የሚያደርገው ከኢትዮጵያ መንግስት ጋር የሚለውን የኢትዮጵያ መንግስት እንድጠይቁልን ነው። ይሄንንስ ደግሞ ውጭ ያሉ ተቃዋሚዎች እንዴት ይመለከቱታል? ከሁለቱም ወገን መልስ እንድሰጡኝ ነው። አመሰግናለሁ። ዳግማዊ ነኝ።
ሰላም ዎች። የሪያል መቻር ጎሳ አባል የሆኑ የኑዌር ሱዳን ስደተኞች ወገኖቻችን ላይ ያደረሱት ጭካኔ የተሞላበት ጥቃት እጅግ ያንገበግባል። በመሰረቱ አንድ ስደተኛ የሰው ሀገር ድንበር አቋርጦ ወደ ሌላ ሀገር ሲገባ በሀገሬ ችግር ስላለብኝ ተገን እፈልጋለሁ፣ ሰላም እፈልጋለሁ ብሎ ነው የሚሻገረው። ትጥቅም ካለ ትጥቁን ፈቶ የሚገባበትን ሀገር ህግና ደንብ ሊያከብር ቃል ገብቶ ነው ተገን የሚጠይቀው። በዛ መሰረት ከለላ ሰጠናቸው። የትራፊክ ህግ ችግር በየትም ሀገር ያለ ነው። ልጆች ቢገጩ፣ ሰው ቢገጭ፣ ገጭው ሰው በህግ ይጠየቃል። ያን ማድረግ ሲችሉ እነሱ ግን ልክ እንደ ጥላት እኛ አስጠግተናቸው ከለላ ተገን መስታቸውን ረስተው እንደ ጥላት ጨፈጨፉን በጭካኔ ይመስለኛል። ይሄን እንደዚህ አይነት ጭካኔና ልብ እንዴት አገኙ? ለምን ይሄ ሆነ? ኢትዮጵያዊ የሚኖር አጠፋ? ህወሓት ለምን ይሄን አደረገ? በመሰረቱ በዓለም ላይ አንድ ህዝብ በስደተኛ ሲጨፈጨፍ በኢትዮጵያኖች ላይ በአሁን ሳያደረሰብን እኛ የመጀመሪያ ነን፣ ያውም በህወሓት ኢህአዴግ ዘመነ መንግስት። በጣም ያሳዝናል። ሊቢያ ላይ ወገኖቻችን ከታረዱት ምንም አይለይም።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
ክቡራትና ክቡራን፣ የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ለፋሲካው ማግስት ቦሌቱ ሃርለሞች አመት በዓል እያሉ ያጫውቱናል ጥቂት።
ጫወታ ባመት ባልስክስታ ዘመድ ተሰብስቦ ሳቅና ጫወታ ሰላምታን ያቀርባል ሁሉም በፈገግታ ባመት ባልን ጠጅን ጠጣለን ባመት ባል ቁርጥን በላለን በሬም ይታረዳል በግና ሙኩቱ ያለ እናት ያለ አባት አይደለም ቤቱ የክት ልብስ ይውጣ ጋቢና ነጠላ እናስታርቃለን ጎረቤት ሲጣላ ሲኒውም ይደርደር ቡናውም ይፈላ እጣንም ይቻቻስ ሽታው ቤቱ ይውላ አስማሪ ይጠራ ከበሮ ይመጣ እስክስታም እንውረድ የማታ የማታ
እናመሰግናለን ቦሌቱ ሃርለሞችን። በድጋሚ ክብራትና ክብራን አድማጮች እናንተንም እንኳን አደረሳችሁ ለዓመት ባሉ። አሁን 3 ሰዓት ከ32 ደቂቃ ሆኗል አዲስ አበባ ላይ። የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች።
የሱዳን መንግስት የሀገሪቱ ዕለታዊ ጋዜጦች በተወሰኑ የፕሬስ ተቋማት ስር እንዲዋሃዱ በታለመው ዕቅድ ዙሪያ ለመነጋገር የተጠራ የጋዜጠኞች ስብሰባ እንዳይካሄድ ከለከለ ተብሎ የቀረበውን ውንጀላ አስተባበለ። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ባለፈው ወር ጋምቢያ የታሰሩት ተቃዋሚዎች የህሊና እስረኞች ናቸው ይላል። ተቃዋሚዎቹ በፕሬዝደንት ያህያ መንግስት የታሰሩት በሀገሪቱ ህገ መንግስት በፈቀደው መሰረት የፖለቲካ አመለካከታቸውን ስለገለጹ በመሆኑ ከእስር መፈታት አለባቸው ይላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በጄኔቫ ያካሄዱትን አስቸኳይ ጉብኝት አገባደዋል። ዩናይትድ ስቴትስና አጋሮቿ በሶሪያ በመካሄድ ላይ ያለውን ውጊያ ለማቆም በተለያዩ ሀሳቦች ላይ እየተወያዩ ነው ብለዋል። ትልቋን ከተማ አሌፖን ጨምሮ በሶሪያ የተኩስ ማቆም ስምምነት እንዲመለስ መግባባት ላይ ለመድረስ እንደተቃረቡ ቀደም ሲል ገልጸዋል። አሌፖ ላይ በሚወርደው የአየር ድብደባ ምክንያት የሚመቱት ሰዎች ቁጥር እየበዛ መሄድ ዛሬም ቀጥሏል። በዩናይትድ ስቴትስ ፕሬዝዳንትነት የሚወዳደሩት ዶናልድ ትራምፕ ዩናይትድ ስቴትስ ቻይና ሀገራችን መበዝበዝ እንድትቀጥል መፍቀድ የለባትም ብለዋል። አሜሪካ ከዓለም ጋር ያላትን ግንኙነት እንደሚለውጡ ለምርጫ በሚያካሄዱት ዘመቻ ሲገልጹ ቆይተዋል። በዩናይትድ ስቴትስና በቻይና መካከል ያለው የንግድ ግንኙነት ቻይናን በበለጠ እንደሚጠቅም አድርገው ሲያቀርቡት ቆይተዋል። የማስተካከል ብቃት እንዳላቸው በመግለጽ የሚያጋድለውን ሚዛን አጠፋለሁ ብለዋል። በከፍተኛ ምስጢራዊነት የሚታወቀው የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ስለ ዋናው አሸባሪ ቢን ላዲን አገዳደል ትላንት በዝርዝር በትዊተር ይፋ አድርጓል። በብዙ ሺህ የሚቆጠሩ ድርጊቱን የሚደግፉና የሚነቅፉ ሰዎች ደግሞ በትዊተርና በላይክስ ምላሽ ሰጥተዋል።
አመሰግናለሁ አዳነችን ለሰዓቱ ዋና ዋና ዜና። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት መደበኛ ስርጭት ነው። የስፖርት ሪፖርት ይቀጥላል። አዘጋጁ ሰሎሞን ክፍሌ ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮች። የኢትዮጵያ እግር ኳስ ብሔራዊ ቡድን ዋና አሰልጣኝ አቶ ዮሐንስ ሳህሌና ምክትሎቻቸው ከኢትዮጵያ እግር ኳስ ፌዴሬሽን ጋር የነበራቸው የሥራ ግንኙነት መቋረጡ ተገለጸ። የአትሌቲክስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። የኢትዮጵያ ብሔራዊ እግር ኳስ ፌዴሬሽን ዋና አሰልጣኙን አቶ ዮሐንስ ሳህሌንና ምክትሎቻቸውን ያሰናበተው በሚቀጥለው ዓመት በጋቦን ለሚካሄደው የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ውጤት ባለማምጣቱ እንደሆነ ይነገራል። ፌዴሬሽኑ ቀደም ሲልም አቶ ዮሐንስን ጨምሮ ሦስት አሰልጣኞችን ማሰናበቱ አይዘነጋም። የዋና አሰልጣኝነቱን ሥራ በተረከቡ ልክ በዓመታቸው የተሰናበቱት አቶ ዮሐንስ ሳህሌ ቀድሞ የደደቢት ቡድን አሰልጣኝ ነበሩ። ዋሊያዎች በአቶ ዮሐንስ አመራር በአፍሪካ ዋንጫና በቻን ማጣሪያ ውድድሮች በሊሶቶና ኬንያ ላይ ድል መቀዳጀት ችለዋል። ብሔራዊ ቲሙ ለሁለተኛ ጊዜ በቻን ውድድሮች እንዲሳተፍ ያበቁ አሰልጣኝ ቢሆኑም በእጅጉ ያስወቀሳቸው ቲሙ ከአንድ ወር በፊት በአልጄሪያ 7-1 መረታቱ ነው ተብሏል። በአሰልጣኝ ሳህሌ አመራር የኢትዮጵያ ብሔራዊ ቡድን 24 ዓለም አቀፍ ግጥሚያዎችን አድርጎ ያሸነፈው በስድስቱ ብቻ ነው። 8 እኩል ተለያይቷል፣ በ10 ተሸንፏል። አድማጮች፣ በዝርስ ላይ ወደፊት ሰፋ ያለ ዝግጅት ይኖረናል። አሁን ለአውሮፓ ሊጎች ውድድርና ውጤታቸው ወደ ገዛኸኝ ጽዮን መስቀል አሳልፋቸዋሉ።
አምስቱ የአውሮፓ ታላላቅ ሊጎች 3 ማለትም የፈረንሳይ፣ የጀርመንና የጣሊያን ሊጎች የ2015-16 የውስጥ ውድድራቸውን ለማጠናቀቅ 1-2 ጨዋታዎች እየቀራቸው የየሊጎቹ ሻምፒዮኖች ታውቀዋል። በፈረንሳይ ሊግ አን ፒኤስጂ ፓሪስ ሴን ጀርማን፣ በጀርመን ቡንደስ ሊጋው ባየር ሙኒክ፣ በጣሊያን ሴሪአው ዩቬንቱስ የየሀገሮቻቸው ሻምፒዮን መሆናቸውን አረጋግጠዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ እና በስፔን ላሊጋም ቡድኖች 2-2 ጨዋታ እየቀራቸው ዋንጫ ለማንሳት በጠባብ ነጥብ ልዩነት ተፋጠዋል። በእንግሊዝ ፕሪሚየር ሊግ ከትናንት በስቲያ ከማንቸስተር ዩናይትድ አንድ አቻ የተለያየው ሌስተር ሲቲ የዋንጫውን አንዱን ጆሮ ጨብጧል። በ77 ነጥብ የበላይነቱን አጠናክሮ የቀጠለው ሌስተር ሲቲ ተከታዩን ቶተንሃምን በ8 ነጥብ ቀድሞታል። ቶተንሃም ዛሬ ማታ ከቼልሲ የሚያደርገው ተስተካካይ ጨዋታ ካሸነፈ ዋንጫ የማግኘት ተስፋው አልተሟጠጠም። ቶተንሃም የዛሬውን ጨዋታ አቻ ቢለያይ ወይም ተሸንፎ ነጥብ ሲያጣ የሌስተር ከተማ ቴስታውን ከወዲሁ ትጀምራለች ማለት ነው። ሌስተር ሲቲም የአመቱ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ያበስራል ማለት ነው። አርሴናል ይህን ሳምንት በማሸነፉ ደረጃውን ወደ ሶስተኝነት ሲያሻሽል በስዋንሲ ሲቲ 4-2 የተረታው ማንቸስተር ሲቲ አንድ እርምጃ ወደ ታች አራተኛ ሆኗል። ፕሪሚየር ሊጉ ሊጠናቀቅ 2 ጨዋታ ብቻ ቀርተውታል። በስፔን ላሊጋ የሶስቱ ፈረሶች ብርቱ ትንቅንቅ እንደቀጠለ ሲሆን በዚህ ሳምንት 3 ተጋጣሚዎቻቸውን አሸንፈዋል። ባርሴሎና ሪያል ቤቲስን 2-0፣ አትሌቲኮ ማድሪድ ራዮ ቫልካኖን፣ ሪያል ማድሪድ ሪያል ሶሲዳድን በተመሳሳይ 1-0 ረትተዋል። በኩል 85 ነጥብ ባርሴሎና እና አትሌቲኮ ማድሪድ አናት ላይ ሲቀመጡ ባርሳ ሰፊ የጎል ብልጫ አለው። ቀሪዎቹ 2 ጨዋታ 3 ካሸነፉ አሸንፈው ከጨረሱ ባርሴሎና የዋንጫው ባለቤት ይሆናል ማለት ነው። በእግር ኳስ ምን እንደሚፈጠር አይታወቅምና ባርሳ በቀሪዎቹ 2 ጨዋታዎች ነጥብ ከጣለ የሻምፒዮንነት ክብሩ ሊነጠቅ ግድ ይለዋል። ባርሴሎና እና አትሌቲኮ ማድሪድ ነጥብ ከጣሉ ሪያል ማድሪድ ቀሪዎቹን 2 ጨዋታዎች አሸንፎ የላሊጋው ሻምፒዮን ለመሆንም እድሉ ሰፊ ነው። ይኸው ነው በእኔ በኩል። ሰለሞን አመሰግናለሁ።
አመሰግናለሁ ገዛኸኝ። በአትሌቲክሱ ስፖርት ዜና እዚህ በዩናይትድ ስቴትስ ካሊፎርኒያ ውስጥ በተካሄደው የ10,000 ሜትር ሩጫ ውድድር የ41 ዓመቱ በርናርድ ላጋት የወንዶቹን አይሪን ቺፕታይ የሴቶቹን በድል አጠናቀዋል። ላጋት ከቀድሞው የራሱ ፈጣን ጊዜ ላይ ከ30 ሴኮንድ በላይ በማንሳት በ27 ደቂቃ 49.35 ሴኮንድ ሲያጠናቅቅ አይሪን ቺፕታይ በ31 ደቂቃ 13.58 ሴኮንድ ገብታለች። ላጋት በ2007 በ1500 ሜትር የዓለም ሻምፒዮና መሆኑ ሲታወቅ በረጅም ርቀት ውድድር ሲሳተፍ ትላንት የመጀመሪያው ነው። 25ቱን ዙር በቀላሉ መፈጸም ችሏል። ሁለተኛ የወጣው ጃፓናዊ ሱጉሩ ኦሳኮ በ27 ደቂቃ ከ50.25 ሴኮንድ አጠናቋል። በሴቶቹም ቼፕታይ በ10,000 ስትሮጥ ትላንት የመጀመሪያዋ ነው። ከ32 ደቂቃ በላይ በእለቱ የሮጡ ሴት አትሌቶች 18 ደርሰዋል። በትላንቱ የካሊፎርኒያ አትሌቲክስ ውድድሮች ላይ በሴቶቹ 5000 ኬንያዊቷ ሳሊ ኪፕዬጎ፣ በ1500 የአውስትራሊያዋ ሯጭ ሊንዴል ሆል አሸንፈዋል። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለስፖርት ዝግጅቱ እናመሰግናለን። ተከታዩ አፍሪካ ነክ ርዕሶች ነው።
አፍሪካ ነክ ርዕሶች ደግሞ የአዳነች ፍሳዬ የራሴ ዝግጅት ነው። የደም አልማዞች የሚል ስያሜ ያተረፈው ግጭት ካለባቸው አካባቢዎች የሚወጣው የአልማዝ ማዕድን እንዳይሸጥ የሚያግደውን ሕግ የሚቃወሙ መንግሥታዊ ያልሆኑ ድርጅቶችና አልማዝ የሚገዙ ሰዎች ቁጥር እየበረከተ መሆኑ ይሰማል። እገዳውን የማይወዱት ሰዎች በኢንዱስትሪው ላይ አተኩሮ የወጣውን ደንብ የ21ኛውን ምዕተ ዓመት እውነታ ታሳቢ ያደረገ አይደለም ይላሉ። ሪፖርተራችን ጄፍሪ ያንግ ያጠናቀረው ዘገባ አለ። አዳነች ፍሳሐዬ በአፍሪካ ነክ ርዕሶች ፕሮግራሟ ታቀርበዋለች።
ሲራሊዮን ውስጥ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት አስከፊው የእርስ በርስ ጦርነት የተቀጣጠለው በከፊልም ቢሆን በምዕራብ አፍሪቃዊቱ ሀገር በአማጽያን ቁጥጥር ስር ከነበረው አካባቢ የሚመረት የአልማዝ ሀብት በሚገኝ ገንዘብ ነው። ይህ የክቡር ድንጋይ ሀብት ታዲያ የደም ወይም የግጭት አልማዝ የሚል ስያሜ አትርፏል። በሆሊውድ በተሰሩ ሲኒማዎችና በአንዳንድ ሀገሮች አነሳሽነት አልማዝ የመሸጡ ጉዳይ የተጠያቂነት ስርዓት እንዲኖረው ተደረገ። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅቷ ሉሲ ግራም የኪምበርሊ ሂደት ስለተባለው የቁጥጥር ስርዓት ያብራራሉ።
So the Kimberley process is broadly speaking a certification scheme that aims to stop conflict diamonds from entering international markets and
የኪምበርሊ ሂደት የሚባለው ደንብና ስርዓት ግጭት ከመካሄድባቸው አካባቢዎች የሚመረት የአልማዝ ሀብት በዓለም አቀፍ ገበያ እንዳይሸጥ የሚያግድ ነው። የግጭት አልማዝ ሲባል ደግሞ የአማጽያን እንቅስቃሴዎች ህጋዊ መንግስታትን ለመገልበጥ የሚያስፈልጋቸውን ገንዘብ ከአልማዝ ሽያጭ ስለሚያገኙ ነው።
የኪምበርሊ ሂደት በተባለው ደንብ መሰረት አባል አገሮች ያልተጣሩ አልማዞች ከህጋዊ ምንጮች የወጡ መሆናቸውን ማረጋገጥ ይኖርባቸዋል። ችግሩ ግን ጥሬ አልማዞች ወደ ገበያ ሲወጡ ብዙውን ጊዜ ከተለያዩ ምንጮች ሰብስበው ወደ ዓለም ገበያ የሚያቀርቧቸው የአካባቢ ደላሎች ናቸው። ዱባይን፣ ቤልጅምን፣ ህንድንና ቻይናን ወደ መሳሰሉት አበይት የዓለም አልማዝ ገበያዎች እየወሰዱ ይሸጧቸዋል። ጥሬ አልማዞች ተጣርተውና ተስተካክለው በጌጣጌጥነት ለገበያ ይቀርባሉ። ስለሆነም ይህ ክቡር ድንጋይ በብዙ እጆችና ሀገሮች አልፎ ነው መዳረሻው ላይ የሚደርሰው። የኪምበርሊ ሂደት የተባለውን አልማዞቹ ግጭት ካለባቸው አካባቢዎች ወጥተው እንደሆነ የማጣራቱን መንገድ ተግባራዊ ማድረጉ ከባድ እንደሆነ ማይክል ጊብ የተባሉ ግሎባል ዊትነስ የተሰኘው መንግስታዊ ያልሆነ ድርጅት ሰራተኛ ገልጸዋል።
It can be difficult to tell one diamond from another, especially when they're mined in similar in close proximity to each other.
አንዱን አልማዝ ከሌላው ለመለየት ከባድ ነው። በተለይም ቅርበት ካላቸው አካባቢዎች የተመረቱ ከሆኑና ምናልባትም በሁለት ሀገሮች መካከል ካሉ ድንበሮች ወይም ወንዝ ከሚለያቸው ጎረቤት ሀገሮች የተመረቱ አልማዞች ከሆኑ ከግጭት ቦታ ይሁኑ አይሁኑ ለመለየት ያዳግታል። ስለሆነም መተኮር ያለበት በተመረቱበት ቦታ ላይ ብቻ ሳይሆን በመላ የአልማዝ አቅርቦት ስርዓት ላይ መሆን ይኖርበታል።
የኪምበርሊ ሂደት የተባለው የአልማዝ መቆጣጠሪያ ዘዴ እንዲመሰረት ጥረት ያደረገው ግሎባል ዊትነስ በቁጥጥሩ የሚያታሉ ሀገሮች ስላሉ ስራውን ከባድ ያደርገዋል በማለት ከአራት ዓመታት በፊት ከቁጥጥሩ ስርዓት ወጥቷል። ንጹህ አልማዝና ግጭት ካለባቸው የተገኙትን አጠያቂ አልማዞች ተደባልቀው እንዲቀርቡ የተደረገባት አንዲት የአፍሪካ ሀገር የማዕከላዊ አፍሪካ ሪፑብሊክ ናት። የኪምበርሊ ሂደት የተባለው የቁጥጥር ስርዓት ከሁለት ዓመታት በፊት የማዕከላዊ አፍሪካ የአልማዝ ሀብት ለገበያ እንዲቀርብ አላጸድቅም ብሏል። የአምነስቲዋ ሉሲ ግራምም የተደረገው ምርመራ የማዕከላዊ አፍሪካ ሪፑብሊክ እያታለለች ነው የሚለውን ወሬ እንዳረጋገጠ አስገንዝበዋል።
So we found for example that the diamonds were potentially exiting out through Cameroon, through the Democratic Republic of the Congo, that they
ለምሳሌ የማዕከላዊው አፍሪካ ሪፐብሊክ የአልማዝ ሀብት በካሜሩንና በኮንጎ ዲሞክራሲያዊ ሪፐብሊክ በኩል እየወጣ መሆኑን ለማወቅ ችለናል። በዚህ መልክ ከሀገሪቱ የሚወጡት አልማዞች ታዲያ በዓለም አቀፍ ገበያ ሊሸጡ የሚችሉበት ሁኔታ አለ። ጉዳዩን እየመረመሩ ያሉት የተባበሩት መንግስታት ድርጅትና ሌሎች ህዝባዊ ማህበራትም የምርመራውን ውጤት ይደግፋሉ።
የግሎባል ዊትነሱ ማይክል ጊብ የኪምበርሊ ሂደትን በሚመለከት ለማታለል የሚፈልግ ወገን ካለ በቀላሉ ሊያደርገው ይችላል ይላሉ።
There is a lack of third party independent oversight, especially once we get into the part of the diamond supply chain that
ነጻ ሆኖ ሊቆጣጠር የሚችል ሶስተኛ አካል የለም። በተለይም የአልማዝ አቅርቦት ሰንሰለትን በሚመለከት የአልማዝ ምርቱ ተጣርቶ ተስተካክሎ በጌጥ መልክ ለመሸጥ ተዘጋጅቶ ከቀረበ በኋላ ለመቆጣጠር ያለው ዕድል የጠበበ ነው።
የኪምበርሊ ሂደት የተባለው ግጭት ካለባቸው ሀገሮች የወጣ የአልማዝ ምርት ገዢ እንዳያገኝ የወጣውን ደንብ አሰራር የሚነቅፉት ሰዎች የአልማዝ ኢንዱስትሪ ለደህንነታቸው አስተማማኝ ባልሆኑ የማዕድን ቦታዎች የተሰማሩ ከባርነት ስራ ጋር በሚመሳሰል ሁኔታ የሚሰሩ ሰዎች ጉዳይም በኪምበርሊ ሂደት ቁጥጥር እንዲካተቱ እየጠየቁ ነው። የአሜሪካ ድምፅ ሬዲዮ የኪምበርሊ ሂደት ባለሥልጣኖች ምላሽ እንዲሰጡበት ያደረገው ጥረት አልተሳካለትም። አድማጮች፣ ግጭት ካለባቸው የአፍሪካ ሀገሮች የሚወጡት የአልማዝ ምርቶች ገበያ እንዳያገኙ ስለወጣው የኪምበርሊ ሂደት ስለተባለው ደንብ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነችን አመሰግናለሁኝ። ወደ ተከታዩ ዝግጅት እናልፋለን። ጤና
ልክ የዛሬ ሳምንት ታስቦ የዋለውን የዓለም ጸረ ወባ ዘመቻ ቀን ምክንያት በማድረግ ሰለሞን አባተ ወደ ጤና ጥበቃ ሚኒስቴር ደውሎ አንድ የሥራ ኃላፊን አነጋግሯል። ቀጥሎ ይቀርባል።
ወይዘሮ ማሚቱ ከፍ ያለው ጤና ይስጥልኝ፣ እንደምናመሽው።
አብሮ ይስጥልን፣ እግዚአብሔር ይመስገን።
አሜን። ለማስታወስ ያህል ኃላፊነትዎን ቢነግሩኝ።
በጤና ጥበቃ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት የኤሌክትሮኒክስ ኬሲ ማስተባባሪ ነኝ።
ወይዘሮ ማሚቱ፣ በቅድሚያ ለጊዜው በጣም አመሰግናለሁኝ። ምን ይመስላል ለመሆኑ የወባ ገጽታ ኢትዮጵያ ውስጥ በአሁኑ ጊዜ?
ኢትዮጵያ ውስጥ የወባ ስርጭቱ ቀንሷል። በወባ በሽታ ተይዞ የሚሞቱ ሰዎች ቁጥርም ቀንሷል። በወባ ምክንያት ደግሞ ሆስፒታል የሚተኙ ሰዎችም ቀንሷል። ይህ ማለት ደግሞ ከኢኮኖሚ አንጻርም በወባ በሽታ ታሞ ለሕክምና የሚያወጡትንም ወጪ ከመቀነስ አንጻር ጥሩ ደረጃ ላይ ነው ያለው ተብሎ ነው የተገመገመው። ከዚህ ጋር ተያይዞ ዓለም አቀፍ የወባ ቀን በአክሱም ከተማ ተከብሯል። አክሱም ሲምፖዚየም ነበረ፣ አድዋ ነው በዓሉ የተከበረው።
ስለዚህ ሁለቱም ጋር ነበር ማለት ነው?
ሁለቱም ጋር።
እሺ፣ ምንድን ነው ምክንያቱ እነዚህ ሁለት ከተሞች የተመረጡበት ለዘንድሮ ጸረ ወባ ዘመቻ ቀን?
ዋናው ምክንያት ህብረተሰቡ ከወባ ጋር ተያይዞ ሰፊ እንቅስቃሴ ለማድረግና የቅስቀሳ ፕሮግራሙን ለማጠናከር ተብሎ ነው። የተለያዩ ክልሎች ላይ ነው የሚደረገው በየአመቱ።
የአካባቢ ለወባ ተጋላጭ አካባቢ ነው?
አዎ ነበረ፣ አሁን ግን የተለወጡ አካባቢዎች ከሚባሉት አንዱ ነው።
በምን ያህል ተለውጧል?
በጣም ተለውጧል። የአጎበር ስርጭቱ 100% ነው። ህብረተሰቡ አጎበር በአግባቡ ይጠቀማል። ቤት ለቤትም እየዞርን ሞዴል የሆኑ ቤተሰቦችን ስናይ ነበር እና በአድዋ ከተማ አካባቢ ዙሪያ ያሉ ወረዳዎች በጣም የተሻሻሉ ነገሮች አሉ። በአንድ ቤት ውስጥ ከሁለትና ከሶስት በላይ አጎበሮች ታድለው እየተጠቀሙ ነው። በብዛት ደግሞ አጎበር እንዲጠቀሙ የሚደረጉት እናቶችና ህጻናቶች ናቸው እና ተጋላጭነቱ ከዚህ አንጻር በጣም ቀንሷል።
ወይዘሮ ማሚቱ፣ በሚሌኒየሙ የልማት ግቦች መሰረት በ2015 ዓ.ም በአውሮፓ አቆጣጠር በኢትዮጵያ በ2007 ዓ.ም ማለት ነው የወባንና ሌሎች ዋና ዋና በሽታዎችን እንደ አዲስ መያዝ አጋጣሚ መጠን መቀነስ ወይም መቀልበስ ይጀምራል ሊል ነበረም እና አሁን እርስዎ የሚነግሩኝ በተለይ በአድዋና በአክሱም አካባቢ ያለው ሁኔታ የኢትዮጵያን አጠቃላይ ገጽታ የሚያንጸባርቅ ነው? ይሄንን ግብ ኢትዮጵያ መታለች?
አዎ፣ ግቡ ተመቷል። ይሄ አንድ ማሳያ አካባቢ ነው እንጂ ዘሆል ኢትዮጵያን ይወክላል ማለት አይደለም። ግን እንደ አክሱም አካባቢ እንደ ትግራይ ክልል አክሱም ቤስት ፕራክቲሶች አሉ። ለምሳሌ ያክል ቅድም እንደነገርኩ አጎበር አጠቃቀምና የሚታመሙ ሰዎች ቁጥር ከመቀነስ አንጻር የተሻሉ ስራዎች እየተሰሩ እንደሆነም ታይቷል። የተለያዩ ጥናታዊ ጽሑፎችን በሲምፖዚየሙ ላይ ቀርበው ውይይት ተደርጓል። ከዛም ስርጭቱ እንደቀነሰ የሚያሳዩ ጥናቶች ቀርቧል። ከዛም መረዳት ይቻላል ማለት ነው።
በሚሌኒየሙ የልማት ግቦች ውስጥ እንደ ማሳያዎች ከሚጠቀሱ ወይም ከተጠቀሱ ነጥቦች መካከል በወባ ምክንያት የሚደርሰው የሞት መጠን አንዱ ነው። ለወባ ተጋላጭ በሆኑ አካባቢዎች ውጤታማ የመከላከያ አጠቃቀምና የሕክምና እርምጃዎች መወሰዳቸው ሌላ ጉዳይ ነውና፣ ለመሆኑ በወባ ምክንያት የሚደርሰው የሞት መጠን በኢትዮጵያ ውስጥ በምን ያህል ቀንሷል? ለወባ ተጋላጭ በሆኑ አካባቢዎችስ የሚደርሰው መድኃኒት የተነከረ አጎበር የሚሆን የሕክምና አገልግሎት በምን ያህል መጠን መግለጽ ይቻላል? ፈጣን የምርመራ ዘዴ ምን ያህል ተስፋፍቷል? ምን ያህል ደርሷል ለሰው?
ከምርመራው ብንነሳ ሁሉም ቦታ ተዳርሷል ለማለት ይቻላል። በብዛት ደግሞ ወባማ የሆኑ አካባቢዎች ላይ ተመርጦ የተሻሉ ነገሮች እየተሰሩ ነው። የአጎበር ስርጭቱም የኬሚካል ርጭቱም በተሻለ መልኩ እየተሰራ ነው ያለው። የተሻሉ ነገሮች እየተሰሩ እንደሆነ ማየት ይቻላል። እንደ ፓይለትም ደግሞ ወባን ጨርሶ ከሀገራችን ለማስወገድ የተሻሉ ስራዎች እንደሚሰሩ ነው። የዘንድሮም የወባ መሪ ቃል ወባን ጨርሶ ከሀገራችን እናስወግድ የሚል ነው። ለማስወገድ ደግሞ ሁሉም በጋራ መረባረብ እንዳለበት ነው ሲገለጽ የነበረው። ያንን ከማድረግ አንጻር ወባማ የሆኑ አካባቢዎች ላይ ሁሉም ፎከስ አድርጎ እንዲሰሩ ነው እየተደረገ ያለው ማለት ነው። ጥናቶችም ወባማ የሆኑ አካባቢዎች የተመረጡ አካባቢዎች ላይ የተሰሩ ናቸው። ከዚህ ጋር ተያይዞ የኬሚካል ርጭቱም ጥራቱን የጠበቀ ኬሚካል እየተረጭ ነው ያለው። የሚታደለውም አጎበር ተጠንቶ ሪሰርች ተሰርቶበት ምን ያክል ጥራት ያለው አጎበር ነው እየተሰራጨ ያለው የሚለውም የእሱም ጥናት ቀርቦ ዳሰሳ ጥናት ተሰርቶ 100% ኤፌክቲቭ እንደሆነ ነው ከዚህ በፊት ስንጠቀምበት የነበረው ከዛ የተሻለ አጎበር ስርጭት ነው ያለው ማለት ነው። ጥራቱ ከፍተኛ የሆነ የተለያዩ አፍሪካ ሀገራትና ዓለም ሀገራት ላይ በጣም ቤስት ፐርፎርማንስ ያላቸው ድርጅቶች ናቸው አምጥተው እያሰራጩ ያሉት ማለት ነው።
ጥሩ ስም፣ ጥሩ ዝና፣ ጥሩ ውጤት ያላቸው ድርጅቶች ማለት ነው። ሕክምናውስ እንዴት ነው እየደረሰ ያለው? ምን ማለት ፈልጌ ነው፣ ከሕክምና ጋር ተያይዞ መድኃኒት የለመደው የወባ አይነት በጣም እያሰጋ መቆየቱን አውቃለሁኝ። በዓለም ዙሪያ ኢትዮጵያም በዛው ክበብ ውስጥ እንዳለች አውቃለሁ። እና ይሄ ችግርስ ምን ያህል ትኩረት አግኝቷል? ምን ያህል ችግር አይደለም ተብሎ ማሰብ ይቻላል?
አዎ፣ ከዚህ በፊት ሲረጭ የነበረው ኬሚካልና አሁን በአዲስ ተቀይሯል። በፊት የነበረውን ከወባው ጋር የተላመደ ወባው ከሚረጨው ከሚሰቀለው አጎበር ጋርም ኬሚካል የሚነከረው ኬሚካል ጋር አዳፕት የመደራረግ ነገር ነበር።
የመለማመድ ማለት ነው።
አዎ፣ ተለማምዶ ነበርና ያንን ጥናት ተደርጎበት አሁን ኤፌክቲቭ የሆነ ጥራቱን የጠበቀ ኬሚካል ነው እየተረጨም ያለው አጎበሩም እየተሰራጨ ያለው ማለት ነው።
በህክምና ውስጥ በኩል
አዎ፣ አዲስ አፕዴት የተደረጉ ዓለም ላይ እየተጠቀሙበት ያሉ መድኃኒቶች ናቸው። ለውባም እየተጠቀምን ያለ ነው። የተሻለ ነገር ነው ያለው። እውነት ለመናገር በውባ ምክንያት ይዞ የሚሞት ሰው ቁጥር በጣም ቀንሷል። የሚታሙም የሚተኛ ሰው ቁጥር ቀንሷል። የበሽታውም ስርጭት ቀንሷል ለማለት ያስችላል። በጣም
ወይዘሮ ማሚቱ ቅድም ያነሱልኝ የዘንድሮው የወባ መሪ ቃል ወባን ጨርሶ ማስወገድ የሚል ነው። ይህንን ግብ በአብዛኛው በዓለም ውስጥ ወደ 21 የሚሆኑ ሀገሮች በ2020 ዓ.ም በአራት ዓመት ውስጥ ማለት ነው ይደርሳሉ ተብሎ ይታሰባል። በአፍሪካ ውስጥ ደግሞ 6 ሀገሮች በስም ተጠቅሰው ተዘርዝረዋል በዓለም የጤና ድርጅት። ኢትዮጵያስ መቼ ትደርሳለች ተብሎ ይታሰባል?
በ2030 ትደርሳለች ተብሎ ነው የሚታሰበው። ኢትዮጵያም እየሰራች ያለችው በዚሁ አንጻር ነው። ወደ 200 የሚጠጉ ለወባ ተጋላጭ ናቸው የሚባሉ ወረዳዎች ተመርጠው በፓይለት ሊሰራባቸው እቅድ ተይዟል።
አሁን ደግሞ ሰለሞን አባተ አጫጭር መረጃዎች ያሰማናል።
ከወይዘሮ ማሚቱ ከፍ ያለው ጋር በወባ ጉዳይ ላይ ያደረግነው ውይይት ተከታይ ክፍል በመጪው ሳምንት ይዤላችሁ ቀርባለሁኝ። አጫጭር መረጃዎች ዛሬ ከምንዛሪ ልነሳ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ55 ሳንቲም ተመንዝሯል። የመሸጫ ዋጋ 1 ዶላር 21 ብር ከ55 ሳንቲም ነው። የመግዣ ዋጋ ደግሞ 1 ዶላር 21 1.65 ብር ነው። 1 ዩሮ 24.82 ብር ነው ዛሬ ተመነዘረው። 1 የእንግሊዝ ፓውንድ 31.60 ብር ተመንዝሯል። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንባያ መሰረት ነገ ማክሰኞ ሚያዝያ 25/2008 ዓ.ም በመላ ሀገሪቱ ይዘንባል። የማይዘንብበት የትም ቦታ አይታየኝም። የትንበያው ዝርዝር ላይ አዲስ አበባን ጨምሮ ማለት ነው። የአዲስ አበባ ሙቀት ከፍተኛው 24 ዝቅተኛው 19 ዲግሪ ይቅርታ ዝቅተኛው 14 ዲግሪ ሴልሽየስ እንደሚሆን ነው የሚቴዎሮሎጂ ኤጀንሲ ትንበያ የሚያመለክተው። ወደ ታሪክ መለስ ብለን ስንመለከት ልክ የዛሬ 129 ዓመት ዛሬ በ1881 ዓ ም ማለት ነው አጼ ምኒልክ ዳግማዊ ከጣሊያን ጋር የውጫሌን ውል ተፈራረሙ። ይህ ውል አንድ የአውሮፓ ጦር ለመጀመሪያ ጊዜ በአፍሪካዊና በጥቁር ኃይል ድል የተመታበትን የአድዋን ጦርነት አስከትሏል። ከዚያም ፋሽስት ጣሊያን ከአርባ ዓመታት በኋላ ኢትዮጵያ ላይ ወረራ አካሄደ። ልክ የዛሬ 83 ዓመት በዛሬዋ ዕለት በ1925 ዓ ም ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ስደት ወጡ። ልክ የዛሬ 71 ዓመት ደግሞ በ1937 ዓ ም የናዚ ጀርመን ጦር ድል ተመታ። 1 ሚሊዮን የሂትለር ወታደር ብረት አስቀመጠ፣ እጁን ሰቀለ። ዋና ከተማይቱ በርሊን በሩሲያው ማርሻል ዡከቭ እጅ ወደቀች። ጣሊያን ውስጥ ያሉ የሂትለር ወታደሮችም ለጥምሩ ኃይል እጃቸውን ሰጡ። የበርናርድ ሾው የዩኔቨር ካንቴል የሚለው ስራው ለመጀመሪያ ጊዜ ለንደን ላይ የቀረበው በ1900 ዓመተ ምህረት ነበረ። ዛሬ ኦሳማ ቢንላደን ፓኪስታን ውስጥ የተገደለበት 5ኛ ዓመት ነው። ዋና ዋና ዜና አዳነች ፍሳዬ ታሰማናለች።
አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ባለፈው ወር ጋምቢያ የታሰሩት ተቃዋሚዎች የህሊና እስረኞች ናቸው ይላል። ተቃዋሚዎቹ በፕሬዚደንት ያህያ መንግስት የታሰሩት በሀገሪቱ ህገ መንግስት በተፈቀደው መሰረት የፖለቲካ አመለካከታቸውን ስለገለጹ በመሆኑ ከእስር መፈታት አለባቸው ይላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በጀኔቫ ያካሄዱትን አስቸኳይ ጉብኝት አገባደዋል። ዩናይትድ ስቴትስና አጋሮቿ በሶሪያ በመካሄድ ላይ ያለውን ውጊያ ለማቆም በተለያዩ ሀሳቦች ላይ እየተወያዩ ነው ብለዋል። ትልቋን ከተማ አሌፖን ጨምሮ በሶሪያ የተኩስ ማቆም ስምምነት እንዲመለስ መግባባት ላይ ለማድረስ እንደተቃረቡ ቀደም ሲል ገልጸዋል። አሌፖ ላይ በሚወርደው የአየር ድብደባ ምክንያት የሚሞቱ ሰዎች ቁጥር እየበዛ መሄድ ዛሬም ቀጥሏል። በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ዶናልድ ትራምፕ ዩናይትድ ስቴትስ ቻይና ሀገራችንን መበዝበዝ እንድትቀጥል መፍቀድ የለባትም ብለዋል። አሜሪካ ከዓለም ጋር ያላትን ግንኙነት እንደሚለውጡ ለምርጫ በሚያካሄዱት ዘመቻ ሲገልጹ ቆይተዋል። በዩናይትድ ስቴትስና በቻይና መካከል ያለው የንግድ ግንኙነት ቻይናን በበለጠ እንደሚጠቅም አድርገው ሲያቀርቡት ቆይተዋል። የማስተካከል ብቃት እንዳላቸው በመግለጽ የሚያጋድለውን ሚዛን አጠፋለሁ ብለዋል።
አመሰግናለሁ አዳነች። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ተረኛዋ ቴክኒሻን ናሽዋን ካሊ ነች።
ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳኝ ሳየና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
እስከ ዝግጅቱ ፍጻሜ ከደመረ ጋር እንተዋችሁ። መልካም አውደ ዓመት።
Amen. 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 Am ደም ፋቅ ከተከረመው ያለን ልጆች ባንድነት ሰላም